ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ቂል ጉዞ አይደለም የሚነሳው፣ ግን ይሄ የእርስ በርስ ያለንን ሰላም ማጠንከሩ ላይ ነው።
የሰማችሁት ዮናስ ቦስኮን ነው። እሱና አጋሮቹ በተለያዩ የኢትዮጵያ ከተሞች የሰላም ጉዞ በማድረግ ይታወቃሉ። ከሰሞኑ አድርገው ስለነበረው ሌላኛ ዙር ጉዞና ስለገጠሟቸው ተግዳሮቶች ቆየት ብሎ ይነግረናል።
ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀድ ወላጆች ይሄን አይነት መንገድ አላቸው።
ጊዜያቸውን በማህበራዊ መገናኛዎች ላይ የሚያጠፉ ህጻናት ጤናን በተመለከተ ምክር የሚያጋሩ ባለሙያም አሉን። ብሌን ተክሉ ይባላሉ። ቆየት ብለን ሙሉ ሀሳባቸውን እናዳምጣለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸው የሀገሪቱን አንድነት የማረጋገጥና የማስቀጠል ውሳኔ ነው ሲል ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩ ከግንባር እየመሩት ያለው ዘመቻም አሸባሪ ድርጅቶች ከውጭ አጋሮቻቸው ጋር በመሆን የሸረቡትን ሴራ የመክታት መሆኑንም የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን 1 ሚሊዮን ከአምስት ሳምንታት በኋላ ወደ ሀገራቸው በመምጣት የገናን በዓል እንዲያከብሩም ኃላፊዋ ጥሪ አቅርበዋል። የኡጋንዳ ሰራዊት ከዲሞክራቲክ ኮንጎ ሪፐብሊክ ጋር በመሆን የተባበሩት የዲሞክራቲክ ፎርስ የተባሉትን አማጽያን ይዞታዎችን በአየር መደብደባቸውን የዩጋንዳው የጦር አዛዥ አስታወቁ። የዩጋንዳው ብርጋዴር ጀነራል ፍላቪያ ባይክዋሶ ባሰራጩት የትዊተር መልእክታቸው በቅርቡ ዩጋንዳ ውስጥ በደረሱ የአጥፍቶ መጥፋት ፍንዳታዎች ተጠያቂ ናቸው በተባሉት የእስላማዊ ሚሊሻዎች የተባበሩት ዲሞክራቲክ ፎርስ ወይም ኢዴፍ እየተባሉ በሚጠሩ አማጽያን ካምፖች ላይ የአየር ጥቃት ማድረሳቸውን ተናግረዋል። ከዛሬው ጥቃት አስቀድሞ የዩጋንዳው መሪ ሙሴቪኒ ካለፈው ሰኔ ወር ወዲህ 12 የኢዲኤፍ አባላት መገደላቸውንና 106 የሚሆኑት ደግሞ መያዛቸውን ተናግረዋል። ኦሚክሮን የተባለው አዲሱ የኮቪድ-19 ዝርያ በደቡብ አፍሪካ በይፋ ታይቷል ተብሎ ከመነገሩ በፊት በምዕራብ አውሮፓ ተከስቶ እንደነበር የሚያሳይ አዲስ መረጃ መገኘቱ ተሰማ። የኔዘርላንድ ባለስልጣናት ዛሬ ማክሰኞ በሰጡት መግለጫ ቫይረሱ ባለፈው አርብ ከደቡብ አፍሪካ ወደ አምስተርዳም በመጣ መንገደኛ ላይ በተደረገ ምርመራ ታይቷል ተብሎ ከመነገሩ ከአንድ ሳምንት በፊት እስከ ህዳር 10 ቀን ተደርጎ በነበረ ምርመራ ታይ ቶይ ነበር መሆኑ ተነግሯል። የኦሚክሮን ቫይረስ እስከዛሬ ድረስ በጃፓን፣ በፈረንሳይ፣ እንግሊዝ፣ ካናዳ፣ ስኮትላንድ፣ አውስትራሊያ፣ ስፔንና ስዊድን ውስጥ መታየቱም ተዘግቧል። በርካታ ሀገሮች ከደቡብ አፍሪካ ጋር የነበራቸውን የጉዞ መስመር የዘጉ ሲሆን የደቡብ አፍሪካው ፕሬዝዳንት አገራቸው ተነጥላ የጉዞ ማዕቀብ የተጣለባት መሆኑን በማውገዝ ባለም አቀፉ ማህበረሰብ ማዘናቸውን የገለጹ መሆኑ ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ወደ ዩክሬን ከተቃጣ ማንኛውም የጠባጫሪነት ድርጊት እንድትቆጠብ ትላንት በሰጡት መግለጫ ያስጠነቀቁ ሲሆን በድጋሚ የሚደረግ ማንኛውም የጥቃት እርምጃ የከፋ አጸፋን ያስከትላል ብለዋል። ለኔቶ ስብሰባ በላቲቪያ የሚገኙት ብሊንከን ከሀገሪቱ የውጭ ጉዳይ ሚኒስትር ኤድጋር ሪንከቪክስ ጋር ሆነው በላቲቪያ ዋና ከተማ ሪጋ ላይ ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም ሩሲያ ዩክሬንን አስመልክቶ የምታደርገው እንቅስቃሴ ዩናይትድ ስቴትስን በእጅጉ አሳስቧታል ብለዋል። ሩሲያ እየገነባች ነው ስለተባለው ወታደራዊ ኃይልም ትላንትናና ዛሬ ከሰሜን አትላንቲክ ቃል ኪዳን አባል አገራት ኔቶ ጋር በሚደረገው የሚኒስትሮች ስብሰባ ከመከሩ በኋላ የሚሰጡት ብዙ አስተያየት እንደሚኖራቸው ተናግረዋል። በኔቶ አባል አገር ሚኒስትሮች የሚደረገው ስብሰባ ዋነኛ ዓላማ ከዛሬ 10 ዓመት በፊት የነበረውን በመከለስ በአዲስ ወታደራዊ ስትራቴጂ ላይ መምከር መሆኑም ተዘግቧል። የታሊባን ኃይሎች ስልጣን ከያዙ ወዲህ በወሰዱት የበቀል እርምጃ በአራት የአፍጋን ክፍለ ግዛቶች ከ100 በላይ ሰዎችን በሞት የቀጡና ደብዛቸውን እንዲጠፋ ያደረጉ መሆኑን ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ትላንት ባወጣው ሪፖርት አስታወቀ። እርምጃው የተወሰደው ካለፈው ነሐሴ ጀምሮ እስከ ጥቅምት ወር ድረስ ጋዛኒ ሄልማንድ፣ ካንዳሃርና ኩንዱዝ በተባሉ ግዛቶች ውስጥ መሆኑንም ድርጅቱ አመልክቷል። ሪፖርቱን ያዘጋጁት ፓትሪሺያ ጎስማን ለአሜሪካ ድምጽ እንደተናገሩት ታሊባኖቹ የበቀል እርምጃውን የወሰዱት ፊት ለፊት ሲዋጓቸው በነበሩና በአካባቢው ህዝብ ዘንድ በሚታወቁ ሰዎች ላይ መሆኑን ተመልክቷል። ምዕራባውያን አገሪቱን ለቀው ከወጡ በኋላ ስልጣን የጨበጠው ታሊባን ምንም አይነት የበቀል እርምጃ እንደማይወስድ ቃል የገባ ቢሆንም በቀደመው መንግስት ስም ዝርዝር ውስጥ የነበሩ ሰዎችን እየለቀመ ማሰርና መግደሉን ሪፖርቱ አመልክቷል። አድማጮች፣ ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። አመሰግናለሁ ሀብታሙ። ጠቅላይ ሚኒስትር
ስመኝሽን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶችን መሰረት ያደረገ የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀዳሚ መሰናዶ እንሻገር። ዮናስ ቦስኮና ወጣት አጋሮቹ የሰላምን አስፈላጊነት በሚሰብኩ እንቅስቃሴዎቻቸው ይታወቃሉ። የሁለተኛ ዙር ጉዟቸው ከሰሞኑ ተከናውኗል። ግዙአቸው ግን የጦርነት መንፈስ በበረታበት ማግስት እንደመደረጉ ፈታኝ እንደነበረ ዮናስ ይናገራል። ግን ደግሞ ተስፋ እንደማያስቆርጣቸውም ይገልጻል። ከዮናስ ጋር ያደረኩት አጭር ቆይታ የጀመረው በሁለተኛ ዙር ግዙአቸው ስለተካተቱ ከተሞች በሚናገርበት ነው።
እሺ፣ አመሰግናለሁ። የሁለተኛውን ዙር ከሞጆ ጀምረን መቂ፣ ሆሳና፣ ዝዋይ፣ እንድብር፣ አዋሳ፣ አርባ ምንጭ እና ወላይታ ሶዶ ጨርሰን መጣን። ወደ 14 ቀን የፈጀ ጉዞ ነው አድርገን የመጣ ነው። አሁን ትንሽ ከጨረስን አንድ ሁለት ወር ይሆነናል። በዋናነት እኛ ሰላም ወደ ምድራችን ወደ ሀገራችን እንዲመጣ በማሰብ ነው። ዋና አላማችን ሁሉም ነገሮች በሰላም እንዲፈቱ ነበር። አሁንም ጦርነቱም ከመጀመሩ በፊት ከዛም በፊት የምንጓዘው የነበረው በአሁንም ተመሳሳይ አላማ ነበር የነበረው። ነገሮች ግን እንደዚህ ሆነዋል። ቢሆንም እኛ አሁንም በጉዟችን ከመጀመሪያው በተለየ ወደ 400-500 ሰው ተጉዞ ነበር። ከኛ ጋር ቀጥታ የጀመሩት 60 ምናምን ልጆች ናቸው። ግን በየመንገዱ ብዙ ሰው ተሳትፎበት ነበረ። ስፔሻሊ የአዋሳው በጣም ትልቅ ኢቨንት ነበረ። ብዙ ሰው ተሳትፎበት ነበረ።
የአሁኑ ጉዞ ከዚህ በፊት ከነበሩት ለየት ባለ ሁኔታ የተደረገ ይመስለኛል። ምክንያቱም በሀገሪቱ ውስጥ የተጠናከረ ጦርነት አለ፣ ቁጥጥሩም ከፍ ያለ ነው። ይሄ በጉዞአችሁ ላይ ምን አይነት ተጽዕኖ ፈጠረ?
በጉዞ ላይ ተጽዕኖ ነበረው። ያው ከስድቦች ጀምሮ ነበሩ። ቱሌት ናችሁ፣ ለዚህ መጀመሪያ ነበር ይህንን ማድረግ የነበረባችሁ ምን የሚሉ ነበሩ። ግን እኛ ከጦርነቱ በፊትም ነው የተጀመረው ይሄ ጉዞ። ቻሌንጁ ብዙ ነው። እንደ አላማ ግን መተናል ብለን ባናስብም፣ ግን ስቲል ዊያር እናምናለን። አሁንም ነገሮች በሰላም ፋይናሊ በሰላም ይጠናቀቃል ብለን እናምናለን። ነገሩን እናስኬዳለን። ምክንያቱም አንድ ነገር አለ፣ ሰላም የሆነ ዛሬ መቶ ዱብ የሚል አይደለም። ፕሮሰስ ነው። እያደገ ከነገ ከዛሬ እየተሻለ ይመጣል። በአንድ የሚመጣ ሰላም የለም። መጀመሪያም በጦርነት ሊሞከር ይችላል። ከዚህ በአንዳንድ ነገሮች ሊመከር ይችላል። የሁሉም ነገር አላስኬድ ሲል በሰላም ሊመጣ ይችላል የሚል እቅድ ስላለን እኛ መጓዛችንን መጠለያችንን ለምድራችን ሰላም እንዲመጣ ስፔሻሊ ለሀገራችን ቀጥላለን ይሄንን።
ዮናስ፣ እንግዲህ ከምንጊዜውም የበለጠ የሰላም አስፈላጊነት ግልጽ የሆነበት ጊዜ ነው የሚሉ ሰዎች አሉ። በእስካሁን ጉዞአችሁ ያገኛችኋቸው ሰዎች ተመሳሳይ ሀሳብ አላቸው ይሆን? በየከተማው የምታገኟቸው ነዋሪዎች ለማስተማር የምትጥሩትን የሰላም አስፈላጊነት ጉዳይ እነሱም ተረድተውታል ብላችሁ ታስባላችሁ? እንዴት ነበር አቀባበሉ?
አቀባበሉ ከሞላ ጎደል 100% ተሳክቷል ብለን አናስብም። 50-50 ተሳክቷል ብለን አናስብም። 20% አድርገናል ብለን ነው የምናስበው። ምክንያቱም ሁሉም አሁን ላይ እንደሚታየው ከሆነ ሁሉም አሁን የሚደረገው ነገር ማለት ከኛ በፊት በአባቶች ደረጃ በምኖች በትልልቅ ሰዎች ደረጃ ተሞክሯል። ሰላም እንዲመጣ ጥረዋል፣ ለፍተዋል፣ ብዙ አድርገዋል። እኛ
በወጣት ደረጃውን እንዲያደረግ ነው እነሱ ጠረዋል። ስለዚህ እነዛ ሰላም የሚፈልጉ አይነት ሰዎች አይደሉም ተብሎ ስለሚታመን ነገሮችን ሲሪየስሊ የወሰደልን የለም። የእውነት ለመናገር እንደነገርኩ ነው። አሁንም ነገም በእኛ ተስፋ ነው ማለት ነገም የተሻለ ቀን ይመጣል በሚል ነው የምናደርገው። ስፔሻሊ አሁን እንደ ሀገር ደረጃ ያለነውን ነገር ኦፊሻሊ ይታወቃል። ምንም የሚደበቅ ነገር የለም። እኛም ሰላም እንዲፈጠር የምንፈልገው እርስ በርስ ያለንም ግንኙነት ይቺ ሀገራችን እንድትቀጥል እንጂ ሌሎች አውሮፓያኖች ወይ ደግሞ ምዕራባውያኑ ሰላም ይሰጡናል ብለን አንድ የሰላም ችግሩንም እያመጡብን ያለው እነሱ ናቸው ብለን እናምናለን። ግን እኛ እርስ በእርስ ያለን ይሄ ኢትዮጵያዊነታችን በደንብ እንዲጠንን ዋና ነገራችን ያለን ጥንካሬ እንዲጠነክር እንጂ የማንንም እነዛም ልክ ናቸው እነዚህም ልክ ናቸው እያልን አይደለም። ያው ካገኘኝ ጥያቄ እንደዛ ነው እንጂ በኢትዮጵያዊነታችን ተደራድረንም አይደለም። አንደራደርም። ሀገራችን እንድትቀጥል ሰላም የሚገኝበት በሌላ መንገድም ከሆነ ያንን ከማድረግ ወደኋላ አንልም። ለሀገራችን ግን ምንድን ነው እንዳልኩ ነው ሰላሙን አውሮፓኖች ይሰጣሉ፣ እነዛ ዙሪያችን ላይ ያሉ ሰዎች ይሰጡናል ብለን አናምንም። የችግሩ ምንጮችም የራሳቸው ጥያቄዎች ስላሏቸው የሚፈልጉት ይህንን በደንብ ነው የምንገነዘበው። የቂል ጉዞ አይደለም የምንጓዘው። ግን ይሄ የእርስ በርስ ያለንን ሰላም ማጠንከሩ ላይ ነው የእኛ ሰላም መሆን ለሌሎቹ እርስ በርሳችን የምንደጋገፍ ነገር በጣም ጥሩ ከሆነ እነዛም ደፍረውን አይገቡም ብለን እናምናለን። ለዛ ነው ወንድሜ እኔና ጎረቤቴ አንዱ ጎሳ ከአንዱ ጎሳ አንዱ ቤት ያለው አታችመንት ጥሩ ከሆነ ማንም ሊሰብረን አይችልም ከሚል ግንዛቤ ነው።
አንተና አጋሮችህ አሁን በተለይ ለሁለተኛ ዙር ያደረጋችሁት ጉዞ አድካሚ፣ በተወሰነ መንገድ አደገኛም ነው። ሰዎች የሰጧችሁ ምላሽም ጉዟችሁን ጥያቄ ውስጥ የሚጥል ነበረ። ይሄ ጉዳይ ተስፋ አላስቆረጣችሁም ወይ? ሁለተኛ ዳግም የሰላም ጉዞ የማድረግ ፍላጎታችሁ ላይ ተጽዕኖ አልፈጠረም ወይ? ምን አተረፋችሁ ከእንዲህ ያለው ጉዞ?
እንትን ነው መጽሐፍ ቅዱስ ሲናገር ሁሉም ነገር ያልፋል ይላል። አሁን የምናደርገውም ነገር ያልፋል፣ ሁሉም ያልፋል ይላል። በጉዞአችን እኛ ቤት እየተቃጠለ ሰዎች የተቃጠሉ ቤቶች ሰዎቹ ሳይረግቡ የደረስንባቸው ቦታዎች አሉ። ያ ነገር ያሳምማል። ፐርሰናሊም ደግሞ እንድትፈራ የሚፈጥሩበት ብዙ ነገሮች ይኖራሉ። አይ ለማንም ቆዘ ምን አገባኝ የምትል ነገር ውስጥ እንዲህ እንደሚመጣ ግልጽ ነው። ግን ምንድን ነው ዋናው ነጥቡ እኛ ካላደረግነው ማን ያደርገዋል? እኔ ፐርሰናሊ እንደኛ ሳይሆን እንደኔ ለሀገራችን ምንችለውን ሩል ካልተጫወትን ሌላ ማን? ሂደቱ ላይ የሚገጥሙን ቻሌንጆች ነገሩን በደንብ እንድንገፋበት ነው እንደውም ያደረጉ። የተሻለ የማታውቃት የኢትዮጵያ አንግል እንድታይም ስለሚያደርግ ሰው በራሱ አና የምትለው ነገር አይደለም፣ ክፉ አይደለም የምትለው ነገር አለ። ፈጥሞ ሰው ክፉ አይደለም፣ ከጊዜ በኋላ የሚመጡ ነገሮች ናቸው። እንዳልኩ ፖለቲካውም ምኑም ተደራርበው ነው። አንዳንዴ እነዛ ሰዎች ለምን ቤት ያንን ቤት እንደሚያቃጥሉ የጥልቅ የሆነ እውቀት ላይኖራቸው ይችላል። ኖር ሰዎችን ኢሞሽን በማድረግ በጣም የተካኑ ብዙ ሰዎች አሉ። ለክፉ ነገር ሰዎችን የማነሳሳት በጣም ፐርፌክት ሰዎች አሉ፣ ጎበዞች። ከታሪካችንም ብዙ ሊያጣሉ የሚችሉ ስስስ ነገሮች ስላሉ ያችን ገመድ መሳብ የሚችሉ ሰዎች አሉ። እኛ ከዚያ እንግላ ለመሆን ነው ያለው ሰላም። ስፔሻሊ ደግሞ ሀገራችንን ማቆየት የምንችለው በጸሎትና ሰላም ያመጣል ብለን የምናስባቸውን አክቲቪቲዎች ሁሉ በማድረግ ነው። ያንን ደግሞ ዊል ኮንቲኒ አሁንም ቢሆን ሶስተኛውንም እግዚአብሔር በረዳን መጠን እንቀጥለዋለን። ይሄ ነው የኛና ቢያደክምም ብዙ ቻለንጅ ቢኖረውም ከፋይናንሻል ጀምሮ ብዙ ቻለንጆችን ቢኖሩት ግን ዊል ቢ ኮንቲኒ።
በጣም አመሰግናለሁ ዮናስ ቦስኮ፣ አንተና ሌሎች ወጣቶች በመተባበር ስለምታደርጉት የሰላም ጉዞ ስላጫወትከን በጣም ደስ ብሎናል። ነገሮች ተስተካክለው አላማችሁና ፍላጎታችሁ ተሳክቶ እንድታዩ ደግሞ መልካም ምኞቴን እገልጻለሁ። በጣም ነው የማመሰግነው። መልካም ቀን ይሁንልህ።
መልካም ቀን ነው ምሽት
ለእናንተ። እናንተ ላይ ቀን ነው ብዬ ነው፣ እኛ ላይ አሁን ምሽት ነው።
መልካም ምሽት ለእናንተ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። የማህበራዊ ሚዲያ አጠቃቀም እውቀት ለማንኛውም ተጠቃሚ አስፈላጊ ቢሆንም በተለይ ህጻናት ግን በማህበራዊ ሚዲያዎች ላይ የሚያጠፉት ጊዜና የሚያገኙት መረጃ ክትትል ያስፈልገዋል። ሆኖም በኮቪድ-19 ምክንያት ልጆች አብዛኛውን የትምህርትና የመዝናኛ ጊዜያቸውን በኮምፒውተር ፊት የሚያጠፉ በመሆኑ የወላጆችን ቁጥጥር አስቸጋሪ አድርጎታል። ለመሆኑ ልጆች የማህበራዊ ሚዲያን መጠቀም አለባቸው? ከተጠቀሙስ የቤተሰብ ክትትል ምን ድረስ መሆን አለበት? ስትል ስመኝሽ የቆየ ባለሙያ አነጋግራለች። በመቀጠል ይቀርባል።
ስሜ በብሌን ተክሉ እባላለሁ። አትላንታ ነው የምኖረው። ሙያዬ በልጆች ማስተማርና አስተማሪዎችን ትሬን በማድረግ ከ20 ዓመት በላይ ያሳለፍኩ ነኝ።
በዚህ በቴክኖሎጂ በኢንተርኔት ዘመን ልጆች የሚያዋቸውን የሚወስዷቸውን መረጃዎች መቆጣጠር ይቻላል? ምን ያክል መቆጣጠር ይቻላል?
በመሰረቱ የልጅ ኃላፊ ወላጅና አጠገብ ያሉ አዋቂዎች ናቸው። ወላጆች ቤት ውስጥ ቢላን እንደሚከለክሉት ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዚህ ሰዓት ይሄንን አይነት ጌም መጫወት ትችላለህ፣ በዚህ ሰዓት ደግሞ ይሄንን አይነት ጌም መጫወት አትችይም፣ በኮምፒውተር ፊት የምታሳልፊው ሰዓት ለአይንም ሆነ ለጭንቅላት በጣም ሊጎዳ ስለሚችል ብለው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ከ7-8 በኋላ ይከብዳል መቆጣጠር። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ኮመን ሴንስ ሚዲያ ሁሉንም አይገልጽም፣ ሁሉንም አይዘረዝርም። ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። ወደፊት እንግዲህ በአማርኛ ይተረጉማል ብዬ ተስፋ አደርጋለሁ። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንጠቅ ወላጆች ይሄን አይነት መንገድ አላቸው። ልጆች ቤት ስራቸውን መስራቱ ብዙ ልጆች እንግዲህ ግዴታቸውን ያውቃሉ ብዬ ነው የማስበው። ከዛ በኋላ ግን ያለውን ሰዓት እስፔሻሊ በኮቪድ ጊዜ ምን ማድረግ እንዳለባቸው ስለሚጠፋቸው ወይ ስፖርት ወጥተው መጫወት አይችሉም፣ ወይ ከቤሎች ጋር መገናኘት ስለማይችሉ ወደ ኮምፒውተር መሄዱ የሚያስገርም ነገር አይደለም። ያንን ወቅት ግን ዋይፋዩ ከተነቀለ ከግድግዳ ሄዶ መንቀል ይቻላል። የሮም ይባላል። እሱንም ሄደው ሪዚዩም ወይም ፖዝ ማድረግ ይችላሉ። በሱ መቆጣጠር ይቻላል።
ከቤት ያለው ቁጥጥርና ክትትል እንዳለ ሆኖ ልጆች ከትምህርት ቤት በተለይ ከእድሜ ጓደኞቻቸው ጋር ሲሆኑ የሚያዩትንና የሚሰሙትን ማወቅ መሞከር ይፈልጋሉና በዛ በኩል ጫና እንዳይኖር ማድረግ ይቻላል።
የልጆቻችን ጓደኞቻችን በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ነው የሚሰማው። ከተወሰነ እድሜ በኋላ ልጅ ያደገም ማን ያለው ብሎ መጠየቅ በጣም አስፈላጊና ግዴታችን ነው። ዋና ልጆቻችን መግለጽ አለብን። አንተ ወይ አንቺ ግዴታሽ ለአንቺ ነው፣ ለራስሽ ነው። ምክንያቱም በአንድ ጉዳይ ቢፈጠር የምትጠየቂው ስለ አንቺ ወይ ስለ አንተ ነው፣ ስለ ጓደኛ አይደለም። ጓደኛ ጥሩ ነው፣ ጓደኛ በጎ ነው። ጓደኛ ጥሩ ሊሆን ይችላል፣ ጓደኛ መጥፎ ሊሆን ይችላል። በመጨረሻ ግን ድርጊታችንን የምንጠየቀው እኛ ነን፣ ማንም አይደለም። እና ይሄ ከልጅነት ጀምሮ ተኮትኩቶ ማደግ ያለበት ጉዳይ ነው።
የመምህራንስ ኃላፊነት ምን መምሰል አለበት? ምናልባት በወላጆችና በመምህራን መካከል በዚህ ጉዳይ ላይ የቅርብ ውይይት መኖር ያለበት ይመስለኛል። አይደለም
ልጆቻችን ወረቀት የሚያመጡበት ከትምህርት ቤት ወይም ኢሜል በሚላክበት ጊዜ ወይም ደግሞ ትምህርትን በሚሰጥበት ጊዜ ስለዚህ አይነት ጉዳይ አጢኖ መመልከት ያስፈልጋል። ቴክኖሎጂ በጣም ይቀያየራል። አሁን ስናፕቻት የሚባለው በጣም ለልጆች ይጎዳል ተብሎ የሚሉት ነገር ነው። አንዱ ደግሞ በስናፕቻት የተላከ ነገር የሚጠፋ ይመስላቸዋል ልጆች። እውነትም ቢያነቡ ደግሞ ይጠፋል ይላል። ነገር ግን ምንም ነገር በቴክኖሎጂ የተጻፈና የተለጠፈ ነገር ለወቅቱ ይጠፋል እንጂ ፈልጎ ላገኘው ሰው ሊገኝ ይችላል። እሱንም ማስረዳትና ትምህርት ቤቶች በተቻለ መጠን በትምህርት ቤት አካባቢ የሚሰራ ሰው ስለሆንኩ በልጆች አካባቢ ብዙ አመት ስለሰራሁኝ በተቻለ መጠን ብዙ ነገር ስለምንልክ የሚላከውን ነገር ወላጅ ማንበብ አለበት። ካልገባ ትምህርት ቤቱን መጠየቅ አለበት። በልጁ ላይ አንድ ባህሪ ካየ መከታተል አለበት። አይናችን ከልጆቻችን ላይ አይነሳ።
ማህበራዊ ትስስር ሚዲያዎችን የሚጠቀሙ ልጆች አጠቃቀማቸው ምን መምሰል አለበት? እንግዲህ በተለያየ ጊዜ በማህበራዊ ትስስር ገጾች ምክንያት የምንሰማቸው እስከ ሞት የሚያደርሱ ችግሮች አሉ። በዛ ላይ ሁሉም የትስስር ገጾች የእድሜ ገደብ ቢኖራቸውም ከ13 ዓመት በታች ሆነው ከእድሜ ጓደኞቻቸው ላለማነስ ሲሉ የየራሳቸውን ገጾች ከፍተው የሚጠቀሙ በርካታ ህጻናት አሉና ይህንንስ እንዴት ታይዋለሽ?
ለተማሪዎች እንቢ የሚባለው ነገር እንደማይወዱ እናቃለን እና ሙሉ ለሙሉ ደግሞ እንቢ ማለት ልክ አይደለም። ልክ አሁን እንዳልሽው ከጓደኛ ሊገኝ ይችላል። ስለዚህ እንቢ ሳይሆን ይሄን አይነት ነገሮች ከፈለግሽ መተሽ አስረጅኝ፣ ወላጅ ደግሞ ስለዛ ጉዳይ ማጠየቅ ወይ ማንበብ አለበት። እሺ ይሄን አድርግ፣ ነገር ግን አንቺ ራስሽን የሚጎዳ አንተ ራስህን የሚጎዳ ነገር ከሆነ ከማድረግ በፊት ነው በትንሹ እንኳን መተሃዋያ ዝም ብለህ አትግባበት፣ ዝም ብለሽ አታዘጊው ብሎ መናገር ይችላል። አይናችን ከልጆቻችን አይለይ። አሜሪካን ሀገር ያለን ስራ እውነትም በዓለም ላይ የወላጅ አንደኛው ስራ ከኮቪድ በፊት ልጅ ማሳደግ ነበር። ከኮቪድ በኋላ ቤት ውስጥ ተቀምጠን ከኮምፒውተር ጋር ስለምንውል አይናችን እና ጆሯችን ከልጆቻችን ከሚያደርጉት እና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩ። ወይ ይሄማ እንዴት ደስ ይላል! እኔ አብረን እሺ ዳንስ ነው ደንስ እስቲ ደንሽ። ይሄ ግን እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎውን መምራት ይቻላል።
ምን አሁን ጥሩ ሀሳብ አነሳሽ። ምናልባት የማጠቃለያ ልናደርገው እንችላለን። በወላጅና በልጆች መካከል የሚኖረው ግንኙነት መነጋገር በምን መልኩ መሆን ይችላል? በተለይ ከፍ ሲሉ በአስራዎቹ እድሜ ሲሆኑ የራሳቸውን ነገር ይፈልጋሉ ልጆች። በራሳቸው ማድረግ መደበቅ አይነት ባህሪዎችም ሊያመጡ ይችላሉ እና ሚስጥር ከወላጅ ጋራ እንዳይኖራቸው በወላጅና በልጆች መካከል ሊኖር የሚገባው ኮሚኒኬሽን ወይም ወላጅ ደግሞ ያንን ኮሚኒኬሽን እንዴት መፍጠር ይችላል?
አንደኛ በቤታችን እንገኝ። ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ አይሆንም ተው የሚባለውን እንቆጠር። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠሩ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። ልጆቻችን መናገር የሚችሉት እኛ ለማዳመጥና ለመማር ዝግጁ ሆነን ከተገኘን ነው።
ቢሌኒ፣ በጣም ነው የማመሰግነው። በተለይ ከቴክኖሎጂ አጠቃቀም በወላጅና በልጆች መካከል ያለው ግንኙነት መመንሰል አለበት በሚለው ሀሳብ ላይ የባለሙያ ምክርሽን ስላካፈልሽን በአድማጮችን በጣም አመሰግናለሁ።
በጣም አመሰግናለሁ። ሰብስክራይብ
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ መጨረሻው ጉዳይ እንሻገር። ከጥቂት ሳምንታት በፊት የኢትዮጵያ ሰብአዊ መብት ኮሚሽንና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ኢትዮጵያ ውስጥ ጦርነት ከተቀሰቀሰ ወዲህ የደረሱ የሰብአዊ መብት ረገጣዎችን ይፋ ማድረጋቸው ይታወሳል። አብረውን መወሰድ አለባቸው ያሏቸውን ምክር ሀሳቦች ማስቀመጣቸው አይዘነጋም። አሁን ለኢትዮጵያ ምክር ሀሳቦቹን ለመተግበር እንቅስቃሴ መጀመሯ ተሰምቷል። ኬኔዲ አባተ ስለ ጉዳዩ በቀጣዩ ዘገባ ይነግረናል።
በመንግስት የተቋቋመው የሚኒስትሮች ግብረ ኃይል በኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ በተደረገው የሰብአዊ መብት ጥሰት ምርመራ ላይ የተመለከቱ ምክረ ሀሳቦችን ተግባራዊ ለማድረግ የሚያስችል ስትራቴጂና የድርጊት መርሃ ግብር በማጽደቅ ከትናንት ህዳር 22/2014 ዓ.ም. ጀምሮ ወደ ስራ መግባቱን አስታውቋል። ኢሰመኮና የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ ባደረጉት ምርመራ መንግስት የተናጠል የተኩስ አቁም ከማወጁ በፊት በነበረው የትግራይ ግጭት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ እንዲሁም የትግራይ ልዩ ኃይል ፈጽመዋል የተባሉትን አብዛኛውን የሰብአዊ መብት ጥሰቶች በሰብአዊነት ላይ የተፈጸሙና የጦር ወንጀል ተብለው ሊጠቀሱ የሚችሉ እንደሆኑ መግለጻቸው የሚታወቅ ነው። የጋራ ምርመራ ቡድኑ ባቀረበው ምክረ ሐሳብም በተለይ የኢትዮጵያ መንግስት ተጠያቂነትን ለማስፈንና ተጎጂዎችን ለመካስ የሚያስችሉ ተግባራትን እንዲያከናውን መጠየቁም ይታወሳል። እናም በምክረ ሐሳቡ መሰረት መንግስት ወደ ተግባር መግባቱን ትክክለኛ እርምጃ ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አድንቀዋል።
አንደኛ የኢትዮጵያ መንግስት ሪፖርቱን እንደሚቀበልና ተግባራዊ ለማድረግ ቁርጠኝነት ያለው መሆኑን መግለጹ በጥሩ መልክ የተቀበልነው እርምጃ ነበረ። ምክረ ሐሳቦቹ ዘርፈ ብዙ ስለሆኑና የተለያዩ የሚመለከታቸውን መስሪያ ቤቶች ቅንጅትና ትብብር የሚጠይቅ ስለሆነ ሚኒስቴር መስሪያ ቤቶች ደረጃ ይህን አይነት ግብረ ኃይል መቋቋሙ በጣም ትክክለኛ እርምጃ ነው። በዚህ መሰረት ደግሞ አሁን ግብረ ኃይሉ ስራውን ሲያከናውን ቆይቶ ተቀምጦ ዝርዝር ስራዎች ውስጥ ለመግባት መርሃ ግብር አዘጋጅቶ ልዩ ልዩ ኮሚቴዎች አቋቁሞ ወደ ስራ ውስጥ መግባት መጀመሩ መስማታችንም ደግሞ የበለጠ እንደገና የሚያበረታታ እርምጃ ነው። እነዚህ ሁሉ ነገሮች በድምሩ ሲታዩ መንግስት ለጣምራ ምርመራ ስራው እንዲካሄድ ከመስማማቱ አንስቶ ሪፖርቱንና ምክር ሀሳቦቹን መቀበሉ አሁንም ደግሞ ተግባራዊ ለማድረግ እንቅስቃሴ መጀመሩ በጣም የሚያበረታታ ሆኖ አግኝቼዋለሁ። ትክክለኛ እርምጃ ነው።
የሚኒስትሮች ግብረ ኃይል ያዘጋጀው ስትራቴጂና የድርጊት መርሃ ግብር በግጭቱ ምክንያት የተፈጸሙ ሁሉንም ከባድ የተባሉ የሰብአዊ መብት ጥሰቶች እንደሚሸፍን ተገልጿል። ይህም መንግስት ወሰድኩ ካለው የተናጠል የሰብአዊ ተኩስ አቁም እርምጃ በኋላ በአፋርና በአማራ ክልሎች የተፈጸሙትንም እንደሚያካትት የፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን ለአሜሪካ ድምጽ አብራርተዋል።
በሰብአዊ መብት ኮሚሽን በኢትዮጵያ ማለት ነው እና በተባበሩት መንግስታት የከፍተኛ ሰብአዊ መብት ኮሚሽን የጋራ ጥምር ኮሚቴ ተቋቁሞ በዛ መሰረት የጣና የሰብአዊ መብት ጥሰት አለ። የእሱ ሪፖርት ላይ መሰረት ተደርጎ የሚደረጉ የወንጀል ምርመራዎችም አሉ። ከዛ ውጭም ደግሞ ከዛ በኋላ በተለይ መከላከያ ሰራዊቱ ከመከሌ ከወጣ በኋላ ወይም ደግሞ የተናጠል የተኩስ አቁም እርምጃ ከተወሰደ በኋላ የተፈጸሙ ብዙ ወንጀሎች አሉ። አሰቃቂ ተግባራታቸው አሉ። ኢሰብአዊ ድርጊቶች ተፈጽመዋል። በሰው ልጆች ላይ ግድያ ተፈጽመዋል። አካል ጉዳቶች፣ በንብረት ላይ የተፈጸሙ የውድመቶች አሉ እና እነዚህን በተመለከተ ነው የወንጀል ምርመራው በስፋት የሚፈጸሙ። ስለዚህ በሰዎች ላይ የተፈጸሙ ከባባድ ወንጀሎች በአጠቃላይ በዚህ ግብረ ኃይል የሚመረመር ወይም ደግሞ በምርመራ ሂደት ውስጥ የሚካተት ተግባር ነው የሚሆነው።
ግብረ ኃይሉ የወንጀል ምርመራና ክስን፣ የስደተኞችና የተፈናቃዮች ጉዳዮችን፣ የጾታዊ ጥቃቶችንና የሀብት ማሰባሰብን የተመለከቱ ተግባራትን የሚያስተባብሩ በፍትህ ሚኒስቴር፣ በሰላም ሚኒስቴር፣ በሴቶችና ማህበራዊ ጉዳዮች ሚኒስቴር እንዲሁም በገንዘብ ሚኒስቴር የሚመሩ 4 ኮሚቴዎችን አዋቅሯል። በፍትህ ሚኒስቴር የሚመራው የወንጀል ምርመራና ክስ ኮሚቴ የተፈጸሙ የሰብአዊ መብት ጥሰቶችንና ወንጀሎችን አስመልክቶ የምርመራ ስራውን እንዲያስጀምርም አቅጣጫ አስቀምጧል። ይሁን እንጂ ጦርነቱ እየተካሄደ ባለበት ሁኔታ ምርመራው እንዴት ሊደረግ እንደታቀደ ላነሳውላቸው ጥያቄ አቶ አወል ሱልጣን ተከታዩን ምላሽ ሰጥተዋል።
በሂደት ነገሮችን ከግምት እያስገቡ እንደ ሁኔታው እንደ አመቹ ሁኔታው እየተደረገ ምርመራ የሚከናወነው በተለይ ጦርነቱ ባበቃባቸው ወይም ደግሞ የሽብር ቡኑ ለቋቸው ወይም ደግሞ ለቋቸው እንዲሄድ በተደረገባቸው ቦታዎች ላይ ነው አብዛኛው ምርመራ የሚደረገው። እርግጥ አሁን ባለው ሁኔታ አመቺ ያልሆኑ ቦታዎች ላይ ምርመራዎችን ማከናወን ከሚፈልገው ውጤት አንጻር ስኬታማ የማንሆንበትን እድል ስለሚያሰፋ ቦታዎችን የመምረጥ ስራ ይሰራል። ስለዚህ ከየትኛው አካባቢ ነው ወንጀል ምርመራው የሚጀመረው የሚለው ነገር የሚወስነው ራሱ ኮሚቴ ወይም ራሱ የተቋቋመው ግብረ ኃይል። ስለዚህ ያ ግብረ ኃይል በሚወስነው መሰረት የወንጀል ምርመራዎችን ያደራጃል። በዛ በተደራጀ የወንጀል ምርመራ ቡድን ውስጥ ደግሞ ተሳትፎ ቦታዎችን እየለየ ምርመራዎችን እያከናወነ በተጨማሪ የሚለቀቁ ቦታዎች ወይም ደግሞ በተጨማሪ ከሽብር ቡድኑ ነጻ በሚወጡ ቦታዎች ላይ ደግሞ በተመሳሳይ እነዚህም ቡድኖች እያሰማራ የወንጀል ምርመራውን እያሰፋ የሚሄድበት ሁኔታ የሚኖረው ማለት ነው።
የፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን በዝርዝር የሚደረገው ምርመራ ሂደት በሂደት ግጭቱ የተካሄደባቸውን ስፍራዎች ሁሉ እንደሚያጠቃልልም ገልጸዋል። በአማራና በአፋር ክልሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች በበቂ መጠን ምርመራ ያልተደረገባቸው መሆኑ ግብረ ኃይሉ የሚያከናውነውን ተግባር አዳጋች አያደርገውም ወይ በሚል የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጠይቂያቸው ይህም ብለዋል።
የኢትዮጵያ ሰብአዊ መብት ኮሚሽን ቢያንስ አንድ የተወሰኑ አካባቢዎችን የሚመለከት በአማራ ክልል የተከሰተውን የሰብአዊ መብት ሁኔታ በሚመለከት አንድ ሪፖርት አውጥተናል። ሌላም ሪፖርት ደግሞ ለማውጣት በስራ ላይ ነው ያለ ነው። በመንግስት በኩል ደግሞ በፍትህ ሚኒስቴር ጽህፈት ቤት አማካኝነት የራሳቸውን ክትትል እያደረጉ እንደሆነ አውቃለሁኝ። ስለሆነም እነዚህ ሁሉ ለዚህ አዲስ ለተቋቋመው ግብረ ኃይል ተጨማሪ ግብዓት ይሆናሉ ብዬ አምናለሁኝ። ዋነኛው ነገር መታየት የሚፈለገው መንግስት በተሰጠው ምክረ ሀሳብ መሰረት ተግባራዊ ለማድረግ ቁርጠኛነቱን ማሳየቱና እንቅስቃሴ መጀመሩ ነው እና ከዚህ አንጻር የሚያበረታታ ጥሩ እርምጃ ነው።
ኢሰመኮና የመንግስታት
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። አካውንቲን በመስተንግዶ ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስና አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።